ፍርድ ቤት በነጻ ያሰናበታቸው የኢትዮጵያ ጦማሪያንና ጋዜጠኞች መከራና እንግልት እየተፈጸመባቸው መሆኑን በኢንተርኔት ባሰራጩት ዜና አስታውቀዋል። ከቦታ ቦታ መንቀሳቀስ ሕገ መንግሥታዊ መብታቸው እንደታቀበ፣ በኤግዚቢት የተያዙ ንብረቶቻቸውም እንዳልተለቀቁላቸው ተናግረዋል። የጦማሪያኑ ጠበቃ ድርጊቱ ሕገ መንግሥታዊ ድንጋጌን የጣሰና በሕግ የበላይነትም አሉታዊ አንደምታ ያለው ነው ብለዋል። መለስካቸውማ ዝርዝሩ አለው።
የጦማሪያኑና የጋዜጠኞቹ መግለጫ ከተፈታን ጀምሮ ሙሉ ለሙሉ ነጻ አለመውጣታችንን የሚያሳዩ ተግዳሮቶች መኖራቸውና ሊቀየሩም ባለመቻላቸው ይህን መግለጫ ለማውጣት ተገደናል ሲል ይጀምራል። አስከትሎም የተፈጸሙ ድርጊቶችን እንደ ምሳሌ በማቅረብ ተፈጽመውብናል ያሏቸውን ሕገወጥ ድርጊቶች ይዘረዝራል። መግለጫው ሕገ መንግሥታዊ የሆነውን ማንኛውም ኢትዮጵያዊ በፈለገው ጊዜ ከሀገር መውጣት ነጻነትን በሚጻረር መልኩ የመንቀሳቀስ መብታቸው የተገደበ ለመሆኑ በጦማሪ ዘላለም ክብረት ላይ የደረሰውን ያትታል። ጦማሪ ዘላለም ክብረት በድንበር የለሽ ጋዜጠኞች ድርጅት ወይንም ሪፖርተርስ ዊዛውት ቦርደር ለዞን 9 ጦማሪያን የተበረከተውን ሽልማት ለመቀበል ወደ ፈረንሳይ ጉዞ ሊጀምር በቦሌ ዓለም አቀፍ አየር ማረፊያ እንደደረሰና እንደ ማንኛውም ተጓዥ የሚፈለግበትን እያደረገ እያለ ያጋጠመውን ለቪኦኤ ገልጿል።
እሁድ ሌሊት ነበረ በረራ። እሁድ ሌሊት ሄድኩ እና ቼኪን ላይ ያው ሁሉንም አቅርቤ ያለ ፓስፖርቴን አየሁ። አንዴ ጠብቀኝ አለኝ እና ሌላ ክፍል ገባ። እዛ ሲመለስ የሆነ ቀይ ወረቀት ነው የሰጠኝ፣ ፓስፖርቴን ወስዶ ማለት ነው። ከሀገር መውጣት አትችልም፣ ምክንያቱን አላውቅም፣ ከሀገር መውጣት ግን አትችልም ስለተባለ እዚህ ኢሚግሬሽን ሂደህ አናግራቸው፣ ኢሚግሬሽን እና የዜግነት ጉዳዮች መምሪያ 85 ቁጥር ተብዬ ሄድኩ። ሰኞ ጧት ሄድኩ ኢሚግሬሽን። ሰኞ ጧት ሄድ አልደረሰም ገና ከኤርፖርት ፓስፖርት እና ጉዳዩን አናውቀውም ተባል። ማክሰኞ ጧት ሲሄድ ደርሷል፣ መጣራት ያለበት ጉዳይ ስላለ እንደውልልህ ነው የምትመጣው አሉኝ። እኔ ጠየቅኩ፣ ምን ማለት ነው? ማን ነው ያዘው? በፍርድ ቤት ትእዛዝ ነው የተፈታሁት ነጻ ተብዬ፣ ፍርድ ቤት ትእዛዝ አለ በእጄ ሁሉም ነገር ምናምን። እሱ ስነግራቸው አይ ጊዜ ይፈጃል ተብሏል፣ እኛ ስንደውልልህ ነው የምትመጣ አሉኝ። ዛሬ ጧትም ሂጄ ነበር አጋጣሚ። ዛሬ ጧትም ሲሄድ የበላይ ትእዛዝ ነው፣ እኛ ካልደወልልህ አትመጣም። እኔ የፍርድ ቤት ሰጥቶኛል ነጻ እንደተባልኩ ማስረጃ ማለት ነው። ህጋዊ ዶክመንቴ ነው፣ ንብረቴ ነው። በየትኛው አካልም እንደተከለከለ አላውቅም። ስጠይቅም መልስ የላቸውም እነሱ። ያ ማለት እንግዲህ መብታችን ነው እኛ እንደፈለግን ማድረግ አይነት ነው። እና እንደዛ አይነት ሀልፕለስ ትሆናለህ። ሆፕፉሌ ደግሞ አልተስፋ ማድረግ።
አቤሉ አበላ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔ በፍርድ ቤት ውሳኔ አቃቤ ህግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ይህ ከሆነ በኋላ የደረሰውን ደግሞ አቤል ዋበላ ያስረዳል።
ጥቅምት 5 ነው፣ ጥቅምት 6 ነው የወጣ ነው ከማረሚያ ቤት። ከማረሚያ ቤት ከወጣም በኋላ ፍርድ ቤቱ ሄደን ነጻ መሆናችንን እንዲጽፍልን አድርጌያለሁ። ለመስሪያ ቤትም ለፌዴራል ፖሊስም የያዛቸውን በኤግዚቢትነት የያዛቸውን እቃዎች እንዲመልስ አጽፈን ነበር ጥቅምት 12 አካባቢ። ከዛ በኋላ ቀጥታ ፍርድ ቤት የሰጠኝን ወረቀት ይዤ ፌዴራል ፖሊስ ሄድንና የተያዙትን ኤግዚቢቶች እንዲመልሱልን ጠየቅናቸው። ሁለት ሶስት ጊዜ ካመላለሱም በኋላ አቃቤ ሕግ ይግባኝ ስለጠየቀ ፍርድ ቤቱ የሰጠው ትእዛዝ ታግዷል ብሎ ንብረቶቻችን እንዳይመለሱ አደረጉ።
የጦማሪያኑ ጠበቃ አቶ አምሃ መኮንን ይህን በተመለከተ እንዲህ ያለ እግድ እንደሌለ መረጃ እንዳላቸውና እግዱም ተጥሮ ከሆነ ከሕገ መንግስቱ ግልጽ ድንጋጌዎች ጋር የሚቃረን ነው ይላሉ።
በነጻ የተሰናበቱት ብሎገሮች እና ጋዜጠኞች ሰነዶቻቸው ሊመለስላቸው ባለመቻሉ በራሳቸው ላይ ከሚፈጸምባቸው ወከባ እና እየደረሰባቸው ካለው እንግልት በተጨማሪ ይሄ የምርመራ ክፍሉ እርምጃ የሀገሪቱን ሕገ መንግስት የሚጥስ ነው፣ የፍርድ ቤትንም ትእዛዝ የሚጥስ ነው።
አቤል ዋበላ፣ ዘላለም ክብረትና ኤዶም ካሳዬ ከመታሰራቸው በፊት ይሰሩባቸው የነበሩ መስሪያ ቤቶች የስራ ውላቸውን አቋርጠውባቸዋል። ኤዶም ካሳዬ ፕላን ኢንተርናሽናል በተባለ ዓለም አቀፍ ድርጅት ትሰራ ነበረ። ከእስር ቤት ወጥታ ወደ ስራ ገበታዋ ለመመለስ ስትሄድ ያጋጠማትን ድርጊት ህጋዊ አይደለም ትላለች።
አሰሪና ሰራተኛ አዋጁ አንቀጽ 27 መሰረት ለአንድ ወር የእስራት ፍርድ ተፈርዶበት ለአንድ ወር ስራ ገበታው ላይ ካልተገኘ ከስራ ገበታው ይባረራል ነው የሚለው። እኔ ደግሞ የእስራት ፍርድ አልተፈረደብኝም፣ እንደውም ክሴ ተቋርጦ ነው የተፈታሁት። ስለዚህ ወደ ስራ ገበታዬ መመለስ ይገባኛል ብዬ ጠይቄ ነበረ። ነገር ግን መመለስ አስችም ተብያለሁ። ፍርድ ቤት ጉዳዩን እንዲይዝልኝ የክስ ማመልከቻ አስገብቻለሁ። እንግዲህ የሚታይ ነው። ግን አሁን ስራ የለኝም። ስራ ፈቶኝ ነው ቁጭ ያልኩት።
ምን ይሰማሻል?
በጣም ነው ማዝነው። ምክንያቱም ይሄ ነገር እኔ እንደ ወንጀለኛ እንድቆጠር ነው የተደረገው። አንቀጽ የጠቀሰብኝም አንቀጽ የሚያሳየው ወንጀለኛ ሆኜ እንደተፈረደብኝ ነው መስሪያ ቤቴ ራሱ እየተባበረ ያለው። ስለዚህ አቃቢ ሕግ እንኳን የኔን ክስ ትቶት ካለ የምሰራበት መስሪያ ቤት ግን ፈርዶብኝ ከስራ ያባሮኛል። ይሄ ደግሞ አግባብ አይደለም። እኔ ላይ እንደዚህ አይነት ነገሮች ከተጀመሩ ሌሎችንም እንደዚሁ የዚህ ሕግ ሰለባ ነው የሚሆኑት። ልክም አይደለም እና በጣም ነው ማዝነው።
አቶ አማ መኮንን ይህንን ዘርዝረው ያስረዳሉ።
በአጠቃላይ የህግ ስርዓታችን በህግ የበላይነት ላይ የሚኖረው አሉታዊ እንድምታ ከፍተኛ ነው። በህገ መንግስቱ መከበር ላይም እንደዚሁ የሚኖረው እንድምታ አሉታዊ እንድምታ ከፍተኛ ነው እና የመንግስትን አመራር የጨበጠው ከፍተኛው የአመራር አካል ይሄ ነገር በህግ የበላይነትም ላይ የሚኖረው አሉታዊ ተጽዕኖ እንደፈለገ ይሁን በህገ መንግስቱም ላይ የሚኖረው እንደዚሁ አሉታዊ ተጽዕኖ እንደፈለገ ይሁን ይላል ብዬ ለመገመት ያስቸግረኛል። ምክንያቱም የዚህ ድምር ውጤት ለሀገሪቷም ለመንግስትም የሚበጅ ስላልሆነ ማለት ነው።
ኢሚግሬሽንና የዜግነት ጉዳዮች መምሪያ በጉዳዩ ላይ አስተያየት እንዲሰጠኝ በተደጋጋሚ ያደረግኩት የስልክ ጥሪ የማይመለስ ነበረ። የመስሪያ ቤቱን አስተያየት ለማግኘት ጥረታችንን እንቀጥላለን። እንደሚታወቀው አቃቤ ሕግ ሶሊያና ሽመልስን፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ ማህሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወለየስ በሽብር ወንጀል ከሷቸው በሐምሌ ወር 2007 ዓ.ም ላይ አቃቤ ሕግ በአምስቱ ተከሳሾች ላይ ክሱን በማቋረጡ ሲፈቱ፣ ቀሪዎቹ አራቱ ደግሞ በፍርድ ቤት ውሳኔ በነጻ ተሰናብተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ